ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 26 2014 ዓ.ም ምሽት ዝግጅታችን ጀመረ። በሰሜን ኢትዮጵያ ዳግም የተቀሰቀሰው ጦርነት እንዲቆምና ድርድር እንዲጀመር ግፊቶች ቀጥለዋል። በሲዳማ ክልል በድርቅ የተነሳ ከ400,000 በላይ ሰዎች የአስቸኳይ ምግብ እርዳታ እንደሚያስፈልጋቸው ተገልጿል። እነዚህና ሌሎች ዘገባዎች በምሽቱ ካካተትናቸው መካከል ናቸው። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ቆንጂት ታየናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋናውና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ ፌዴራል መንግስትና ህወሓት ወታደራዊ እንቅስቃሴዎችን በአስቸኳይ አቁመው ወደ ድርድር እንዲገቡ ዩናይትድ ስቴትስና እንግሊዝ ጥሪ አቅርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ባወጡት የትዊት መልእክት ሁለቱም ወገኖች ወታደራዊ እንቅስቃሴዎቻቸውን በአስቸኳይ እንዲያቆሙ ጠይቀው ግጭቱን ለዘለቄታው ለማስቆም የሚደረገውን ጥረት አጠናክረው እንዲቀጥሉ አሳስበዋል። በጦርነቱ ዳግመኛ መቀስቀስና አደጋ ላይ የወደቁ ሰዎች ህይወት በእጅጉ ያሳስበናል ብለዋል። የኢትዮጵያ መንግስት በበኩሉ ሁለቱም ወገኖች በሚል የሚወጡ መግለጫዎች ከእውነታው ያፈነገጡ በመሆናቸው ተቀባይነት የላቸውም ብሏል። ህወሓትም ተመሳሳይ አቋም እንዳለው መግለጹ አይዘነጋም። በሌላም በኩል ተዋጊዎቹ ለጦርነቱ ዳግም መቀስቀስና መስፋፋት መወነጃጀላቸውን አሁንም ቀጥለዋል። ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። ዓለም አቀፉ የገንዘብ ተቋም IMF የፋይናንስ ቀውስ የገጠማት ዛምቢያን ለመታደግ የ1.3 ቢሊዮን ዶላር ብድር መፍቀዱን ትናንት ባወጣው መግለጫ አመልክቷል። የዛምቢያ ፕሬዚደንት ሃኪንዴ ሂችሌማ ደግሞ የአገሪቱን ፋይናንስ የመበደር አቅም ለማሻሻል በዛሬው ዕለት ቃለ መግባታቸው ተሰምቷል። ከተፈቀደው የተራዘመ የብድር መርሃ ግብር ውስጥ በዕዳ ለተዘፈቀችው ዛምቢያ ወደ 185 ሚሊዮን ዶላር በአስቸኳይ እንደሚለቀቅ IMF ባወጣው መግለጫ ማስታወቁን ሮይተርስ ዘግቧል። በኢኮኖሚ አመራርና አያያዝ ጉድለት እንዲሁም ኮቪድ-19 ወረርሽኝ ዘመን ዕዳዋን መክፈል አለመቻላውን በመግለጽ ዛምቢያ ከአፍሪካ የመጀመሪያው አገር መሆኗም በዘገባው ተመልክተዋል። ከአገሪቱ ጠቅላላ ምርት ከ120% በላይ በዕዳ ተይዞ እንደነበር የተገለጸ ሲሆን የአገሪቱን ዕዳ መልሶ ለማዋቀር ወሳኝ እርምጃ ነው ተብሏል። የተባበሩት መንግስታት ድርጅት ዓለም አቀፍ መርማሪዎች ዩክሬን ዛፖርዥያ የሚገኘውን የኒውክለር ኃይል ማመንጫ ተቋም የመመልከት ስራቸውን ዛሬ ሐሙስ ይጀምራሉ ተብሎ እንደሚጠበቅ ተገልጿል። መርማሪዎቹ በአካባቢው የሚካሄደው ጦርነት ተቋሙን ለአደጋ ሊያጋልጠው ይችላል የሚለውን የዓለም አቀፉን ማህበረሰብ ስጋትና ደህንነት ጉዳዮች እንደሚገመግሙ ተነግረዋል። የዓለም አቀፉ የአቶሚክ ኤነርጂ ተቋም ዋና ዳይሬክተር ሩፋኤል ግሮሲ ለሪፖርተሮች በሰጡት መግለጫ በተቋሙ አቅራቢያ ዛሬ ጠዋትን ጨምሮ ወታደራዊ እንቅስቃሴ አይሏል ብለዋል። ይሁን እንጂ ጥቅምና ጉዳቱን በማመዛዘን እዚህ ከደረስን በኋላ ስራውን አናቆምም በማለት አክለዋል ግሮሲ። ዩክሬንና ሩሲያ በአውሮፓ ትልቁና በዩክሬን ደግሞ ቁልፍ የኃይል ምንጭ ወደ ሆነው የኒውክሌር ተቋም አቅራቢያ ከባድ የጦር መሳሪያዎችን ተኩሰዋል በሚል እርስ በርስ እየተወነጃጀሉ መሆኑም ተመልክተዋል። ይህ ክስ ዛሬ ሐሙስም የቀጠለ ሲሆን ሩሲያ ዩክሬን ተቋሙን ለመያዝ ወታደራዊ ቡድኖችን ልካለች ስትል፣ ዩክሬን ደግሞ የሩሲያ ኃይሎች የተባበሩት መንግስታት ድርጅት ዓለም አቀፍ መርማሪዎቹ ወደ ተቋሙ የሚጓዙበትን አቅጣጫ በከባድ መሳሪያ እየደበደቡ ነው ብላለች። ሩሲያ የቻይና ኃይሎችንና ሌሎች አገሮችን ያሳተፈ ለሳምንታት የሚቆይ የጦር ልምምድ ዛሬ ሐሙስ መጀመሯ ተነገረ። ልምምዱ ከዩናይትድ ስቴትስ ጋር ፍጥጫ ውስጥ የገቡት ሞስኮና ቤጂንግ እየተጠናከረ የመጣውን የጋራ መከላከል ትብብራቸውን ለማሳየት እንደሆነም የአሶሺየትድ ፕሬስ ዘግቧል። የጦር ልምምዱ ዓላማ ሞስኮ ወታደሮቿ በዩክሬን ጦርነት እየተሳተፉም ለግዙፉ ወታደራዊ ልምምድ በቂ ጦር ያላት መሆኑን ለማሳየት እንደሆነ ዘገባው አመልክቷል። የሩሲያ መከላከያ ሚኒስትር ቮስቶክ 2022 ወይም ኢስት 2022 የተባለው የጦር ልምምድ እስከ ጳጉሜ 2 ድረስ የሚካሄድ መሆኑን አስታውቋል። በጦር ልምምዱ ከ50,000 በላይ ወታደሮች፣ ከ5,000 በላይ የጦር መሳሪያዎች፣ 140 የጦር አውሮፕላኖችና 60 የጦር መርከቦች እንደሚሳተፉበት ተገልጿል። የሩሲያው ከፍተኛ የጦር አዛዥ ጄኔራል ቫለሪ ግራሲሞቭ ልምምዱን በአካል ተገኝተው የሚቆጣጠሩት ሲሆን በርካታ የቀድሞ የሶቪየት ህብረት አገሮችን ጨምሮ ከቻይና፣ ህንድ፣ ላኦስ፣ ሞንጎሊያ፣ ኒካራጓና ሶሪያ የተውጣጡ ወታደሮች እንደሚሳተፉበትም በዘገባው ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሩሲያው ፕሬዝደንት ቭላድሚር ፑቲን በዚህ ሳምንት መጀመሪያ ላይ በሞቱት የሶቪየት ህብረት የመጨረሻው ፕሬዝደንት ሚኻኤል ጋርባቾቭ የቀብር ስነ ስርዓት ላይ መገኘት እንደማይችሉ የክሬምሊን ቤተ መንግስት አስታወቀ። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ማክሰኞ ለጋዜጠኞች በሰጡት መግለጫ ፑቲን መገኘት የማይችሉት በስራ ምክንያት መሆኑን አስታውቀዋል። ጋርባቾቭ ብሔራዊ ስርዓተ ቀብር የሚፈጸምላቸው ባይሆንም የክብር ዘቦችና እንደዚያ ባሉ ስነ ስርዓቶች ላይ የሚሰጡ ሌሎች አገልግሎቶች እንደሚደረጉላቸው ቃል አቀባዩ ጨምረው ገልጸዋል። ፑቲን ዛሬ ማለዳው ላይ ጋርባቾቭ ሕክምናቸውን ሲከታተሉ ወደ ቆዩበትና ሕይወታቸው ካለፈ በኋላ አስክሬናቸው ወደ ቆየበት ማዕከላዊ የምርምር ሆስፒታል ብቅ ብለው የተሰናበቷቸው መሆኑን ቃል አቀባዩ አስታውቀዋል። ፕሬዚደንት ፑቲን በዛሬው ዕለት ይህን ማድረጋቸው እንዳለመታደል ሆኖ የፕሬዝደንቱ የሥራ መርሃ ግብር ቅዳሜ ነሐሴ 28 በሚደረገው ሥርዓተ ቀብር ላይ እንዳይገኙ ስለሚከለክላቸው ነው ብለዋል ዲሚትሪ። የጋርባቾቭ ሴት ልጅ አሪና ቪርጋንስካያ የአባታቸው ቀብር ቅዳሜ 28 ከኒኪታ ክሩሼቭ በቀር ሁሉም የሶቪየት መሪዎች ባረፉበትና ከቤተ መንግስቱ ልፍ ብሎ በሚገኘው በህብረቱ ታሪካዊ ስፍራ እንደሚፈጸም አስታውቀዋል። በደቡባዊ ምዕራብ ቻይና የምትገኘው የሼንዱ ከተማ ባለስልጣናት የኮቪድ-19 ወረርሽኝ መከሰትን ተከትሎ 21.2 ሚሊዮን የሚሆኑት የከተማ ነዋሪዎችን እንቅስቃሴ ያገዱ ሲሆን በከተማው ለአራት ቀናት የሚቆይ ምርመራ እንዲካሄድ አዘዋል። የከተማው ባለስልጣናት ባወጡት መግለጫ ነዋሪዎች ከሐሙስ ምሽት 6 ሰዓት ጀምሮ በመርህ ደረጃ በየቤታቸው እንዲቆዩ ያዘዙ ሲሆን መሰረታዊ አገልግሎት በሚሰጡ የሥራ ዘርፎች ከተሰማሩ ሰራተኞች ውጪ የተቀሩት በየቤታቸው ሆነው እንዲሰሩ ጠይቀዋል። ነዋሪዎች ከእያንዳንዱ ቤተሰብ በየቀኑ አንድ ሰው ወደ ግሮሰሪው ወይም መደብሮች መላክ የሚችሉ ሲሆን በ24 ሰዓታት ውስጥ ከኮቪድ-19 ነፃ መሆናቸውን የሚያሳይ መረጃ ማቅረብ እንዳለባቸውም በመግለጫው ተመልክቷል። መግለጫው አክሎም ከሐሙስ እስከ እሁድ ባለው ጊዜ ምርመራ ስለሚካሄድ በጣም የግድ ካልሆነ በቀር ነዋሪዎቹ ከተማይቱን ለቀው እንዳይወጡ አሳስበዋል። በመጨረሻም የማህበራዊ መገናኛ መድረኩ ትዊተር ተጠቃሚዎቹ መልእክቶቻቸውን ከሰደዱ በኋላ መልሰው ማስተካከል ወይም ኤዲት ማድረግ የሚችሉበትን አገልግሎት ሰርቶ የውስጥ ፍተሻ እያደረገ መሆኑን አስታወቀ። በመጪው ሳምንታት ሲጠበቅ የቆየውን አገልግሎት ለከፋይ ደንበኞቹ ስራ ላይ እንደሚያውላቸውም የማህበራዊ መገናኛ መድረክ ድርጅት ዛሬ ሐሙስ ባወጣው መግለጫ አስታውቋል። የትዊተር ተጠቃሚዎች መልእክቶቻቸውን አንዴ ካተሙ በኋላ የሆሄያት ግድፈትንም ሆነ አንዳንድ ስህተቶችን ማቃናት የሚያስችላቸው አገልግሎት ለረዥም ጊዜ ሲጠይቁ መቆየታቸው ተገልጸዋል። ከአሁን በኋላ ግን ተገልጋዮች የትዊት መልእክታቸውን ባተሙ ወይም ባስተላለፉ በ30 ደቂቃ ውስጥ ለጥቂት ጊዜያት መላልሰው ማስተካከል የሚችሉ መሆኑን ድርጅቱ አስታውቋል። አድማጮች፣ የምሽቱ ዜና በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ነሐሴ 26 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አሁንም ከኛ ጋር እንድትሆኑ በድጋሚ እንጋብዛለን። አሁን ቀዳሚ ወደሚሆነው የአብይ ርዕስ ዘገባ እንለፍ። የኢትዮጵያ ፌደራል መንግስትና ህወሓት ወታደራዊ እንቅስቃሴዎችን በአስቸኳይ አቁመው ወደ ድርድር እንዲገቡ የዩናይትድ ስቴትስና እንግሊዝ ጥሪ አቀርበዋል። የኢትዮጵያ መንግስት በበኩሉ ሁለቱም ወገኖች በሚል የሚወጡ መግለጫዎች ከእውነታው ያፈነገጡ በመሆናቸው ተቀባይነት የላቸውም ብሏል። ህወሓትም ተመሳሳይ አቋም እንዳለው መግለጹ አይዘነጋም። በሌላ በኩል ተዋጊዎቹ ለጦርነቱ ዳግም መቀስቀስና መስፋፋት መወነጃጀላቸውን እንደቀጠሉ ናቸው። የትግራይ ወታደራዊ ኮማንድ አወጣው በተባለ መግለጫ ዛሬ ነሐሴ 26 2014 ዓ.ም የኢትዮጵያ ጦር ከኤርትራ ጦር ጋር በመጣመር ከሌሊቱ 10 ሰዓት ላይ ጀምሮ በአራት አቅጣጫ ከፍተኛ ጥቃት ጀምሯል ሲል ከሷል። የኢትዮጵያ መንግስት በበኩሉ ህወሓት ወረራውን እያስፋፋ መጮሁን ቀጥሎበታል ብሏል። በተያያዘ ዜና የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን አዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላትና የዓለም አቀፍ ድርጅቶች ተወካዮች በኢትዮጵያ ወቅታዊ ሁኔታ ላይ ዛሬ ማብራሪያ ሰጥተዋል። እነዚህን ወቅታዊ ሁኔታዎች የተከታተለው ኬኔዲ አባተ ተጨማሪ አለው።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትዊተር ገጻቸው ባስተላለፉት መልእክት መንግስትና ህወሓት ወታደራዊ እንቅስቃሴዎችን በአስቸኳይ እንዲያቆሙና ግጭቱን በዘላቂነት ለማስቆም የሚደረገውን ጥረት አጠናክረው እንዲቀጥሉ ዩናይትድ ስቴትስ ትጠይቃለች ብለዋል። ጦርነቱ ዳግም መቀስቀሱና ይህም አደጋ ላይ የሚጥለው ህይወት በእጅጉ ያሳስበናል ሲሉም አክለዋል። ዩናይትድ ኪንግደምም እንዲሁ ግጭቱ በአስቸኳይ እንዲቆም ጥሪ አቅርባለች። የአገሪቱ የአፍሪካ ጉዳይ ሚኒስትር ቪኪ ፎርድ ባወጡት መግለጫ ይህንን ግጭት ለመፍታት ብቸኛው መንገድ ጦርነቱን ማቆምና በአስቸኳይ የፖለቲካ ድርድር መጀመር ነው ብለዋል። ለዚህም የአፍሪካ ህብረትን የሽምግልና ጥረቶች ሀገራቸው እንደምትደግፍ የገለጹት ሚኒስትሯ ግጭቱ ይበልጥ እንዳይባባስ እነዚህ የሽምግልና ጥረቶች እንዲጠናከሩ አሳስበዋል። የኢትዮጵያ መንግስት በበኩሉ ከዚህ ቀደም እንደገለጸው ሁሉ ሁለቱም ወገኖች በሚል የሚቀርቡ የግጭት ማቆም ጥሪዎችን እንደማይቀበል አስታውቋል። የመንግስት ኮሙኒኬሽን አገልግሎት ዛሬ ባወጣው መግለጫ በህወሓት እየደረሱ የሚገኙ ጥፋቶችን ለማስቆም መንግስት ለሰላማዊ አማራጭ ያደረጋቸው ጥረቶች ሁሉ እየመከኑ ባሉበት ሁኔታ አሸባሪውን ህወሓትን መጫን ሲገባቸው ሁለቱም ወገኖች በሚል የሚወጡ መግለጫዎች ከእውነታው ያፈነገጡ በመሆናቸው ተቀባይነት የላቸውም ብሏል። ሁለቱ ወገኖች በሚል የሚቀርበውን ጥሪ እንደማይቀበል ከዚህ በፊት ያስታወቀው ህወሓትም ቢሆን ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና እንዲያደርግ መጠየቁ ይታወቃል። አሁንም ቢሆን ታዲያ ሁለቱም ወገኖች ለጦርነቱ ዳግም መቀስቀስና መስፋፋት መወነጃጀላቸውን ቀጥለዋል። የትግራይ ወታደራዊ ኮማንድ አወጣ በተባለው መግለጫ ዛሬ ነሐሴ 26 2014 ዓ.ም የኢትዮጵያ ጦር ከኤርትራ ጦር ጋር በመጣመር ከሌሊቱ 10 ተኩል ጀምሮ በአራት አቅጣጫ ወደ አዲያቦ ከፍተኛ ጥቃት ጀምሯል ሲል ከሷል። ጥቃቱ ከፍቂያ ገብረ ወደ አዳሜቲ፣ ከሰላሞ ወደ ሽራሮ፣ ከጎቦ ጽንዓት ወደ አዲያሰርና እርዲ ማቲያስ፣ ከአዲጎሹ ወደ አዲያሰር ማዕከል ያደረገ እንደሆነም ነው መግለጫው ያስታወቀው። ይህንኑ መግለጫ በትዊተር ገጻቸው ያስተጋቡት የህወሓት ቃል አቀባይ አቶ ጌታቸው ረዳ ኃይሎቻችን ጥቃቱን በመከላከል ላይ ናቸው ብለዋል። መግለጫው ጠላት ሲል የገለጸው የኢትዮጵያ መንግስት ሁሉንም የሰላም አማራጮች በመተው ያልተለመደ ግዙፍ መደበኛና ኢመደበኛ ኃይል በማሰማራትና ከውጭ ኃይል ጋር በመተባበር መጠነ ሰፊ ጦርነት ጀምሯል በማለትም ይከሳል። የኢትዮጵያ መንግስት በበኩሉ ህወሓት ወራውን እያስፋፋ መጮሁን ቀጥሎበታል ብሏል። የመንግስት ኮሙኒኬሽን አገልግሎት በዛሬው መግለጫው ህወሓት ተደጋጋሚ የሰላም ጥሪዎችን ገፍቶ በየአቅጣጫው በለኮሰውና ዛሬም እያስፋፋ ባለው እሳት ንጹሃን እየተገደሉ ነው፣ ህዝብ እየተፈናቀለ ንብረትም እየወደመ ነው ሲል አመልክቷል። ህወሓትን ከሀገር አጥፊነት ተግባሩ የማስቆም ግዴታ በኢትዮጵያ መንግስትና ህዝብ ላይ ወድቋል ያለው የመንግስት ኮሙኒኬሽን በመሆኑም ህወሓት ተደጋጋሚ የሰላም አማራጮችን በመግፋት የከፈተው ጥቃት ሀገራችንን እንዳይበትን የመከላከያ ኃይላችን በሁሉም አቅጣጫ መግለጫ የተከፈተበትን ወረራ ከሰላም ወዳዱ ደጀን ህዝብ ጋር በመሆን በጽኑ ጀግንነት በመከላከል ላይ ይገኛል ሲል ማክሏል። የኤርትራ ጦር ከኢትዮጵያ መንግስት ጋር በመሆን ውጊያ ከፍቷል በሚል ከህዋት ለቀረበው ክስ ግን የኢትዮጵያ መንግስትም ይሁን የኤርትራ መንግስት እስካሁን በቀጥታ የሰጡት ምላሽ የለም። ይሁን እንጂ በኬንያ የኤርትራ አምባሳደር በየነ ሩሶም ዛሬ በትዊተር አድራሻቸው በህዋት ላይ ባቀረቡት ወቀሳ ዘል መልእክት ህዋት ተጨማሪ ስህተቶችን እንዲሰራ ሌላ እድል አያገኝም፣ ይልቅ እንዲቆም ይደረጋል፣ የኤርትራ መከላከያ ኃይሎች ያሸንፋሉ ብለዋል። የኤርትራ ማስተዋቂያ ሚኒስትር የማነ ገብረ መስቀልም ትናንት በትዊተር ገጻቸው ባስተላለፉት መልእክት ህዋትን በኤርትራ ላይ ወታደራዊ ጥቃት ለመፈጸም እያሰበ ነው ሲሉ ከሰዋል። ህዋት በኤርትራ ላይ ወታደራዊ ጥቃት ለመፈጸም እያሰበ መሆኑን በድፍረት መግለጹን የጠቀሱት አቶ የማነ ይህም የአቋሙን መርዛማነት የሚያጎላ ነው ብለዋል። በተያያዘ ዜና የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ተቀማጭነታቸውን በአዲስ አበባ ላደረጉ ዲፕሎማቶችና የዓለም አቀፍ ድርጅቶች ተወካዮች በኢትዮጵያ ወቅታዊ ሁኔታ ላይ ማብራሪያ ሰጥተዋል። አቶ ደመቀ ዛሬ በሰጡት ማብራሪያ በህወሓት ተፈጽሟል ያሉትን መጠነ ሰፊ ጥቃት ለማስቆም የፌዴራል መንግስቱ የሚያደርገውን ጥረት የደገፉ ሀገራት መኖራቸውን ጠቅሰው በማመስገን በተቃራኒው አሁንም ለህወሓት ድጋፍ የሚያደርጉ አንዳንድ አካላት መኖራቸውን ስለመግለጻቸው ከውጭ ጉዳይ ሚኒስቴር የፌስቡክ አድራሻ ያገኘነው መረጃ ያመለክታል። የኢትዮጵያ መንግስት በህወሓት ላይ በሚወስደው እርምጃ ሰላማዊ ሰዎች እንዳይጎዱ ከፍተኛ ጥንቃቄ እያደረገና ለህዝቡም ከወታደራዊ ኢላማዎች እንዲርቁ ያለማቋረጥ ማስጠንቀቂያ እየሰጠ ስለመሆኑ መግለጻቸውንም ሚኒስቴሩ አስታውቋል። ይሁን እንጂ ባለፈው አርብ በመቀሌ ተፈጽሟል በተባለ ጥቃት ህጻናትን ጨምሮ ቢያንስ 4 ሰዎች መገደላቸው ቢገለጽም የኢትዮጵያ መንግስት ወንጀላውን አልተቀበለም። ያም ሆነ ይህ ጦርነቱ ዳግም መቀስቀሱ የሰብአዊ ችግሮችን ያባባሰ መሆኑን የተለያዩ ዓለም አቀፍ አካላት በመግለጽ ላይ ናቸው። ከነዚህ መካከል የሆኑት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ዋና አስተዳዳሪ ሳማንታ ፓወር በትዊተር አድራሻቸው ባሰፈሩት ጽሑፍ በኢትዮጵያ፣ አፋር፣ አማራና ትግራይ ክልሎች የሰብአዊ እርዳታ ሰራተኞች እስር፣ የነዳጅ ዘረፋና የተሽከርካሪ ቅሚያን ጨምሮ ተቀባይነት የሌለው ጣልቃ ገብነት እየተፈጸመባቸው ነው ብለዋል። ሰብአዊ እርዳታ ለተቸገሩት ይደርስ ዘንድ ሁሉም ወገኖች የሰብአዊ ተግባራትን እንዲያከብሩም ጥሪ አቅርበዋል። የሂዩማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሺያ ባደር በበኩላቸው በሰሜን ኢትዮጵያ ጦርነቱ ዳግም ሲቀሰቀስና የእርዳታ አቅርቦት ሲቋረጥ የአፍሪካ መንግስታትና የተባበሩት መንግስታት ድርጅት የኢትዮጵያ መንግስት ለትግራይ እርዳታና መሰረታዊ አገልግሎቶችን እንደ ጦርነት ስትራቴጂ ተጠቅሞ ማስተጓጎል በመደበኛነት እንደማይቀጥልና ማዕቀብ እንደሚያስጥል ግልጽ ማድረግ አለባቸው በማለት የኢትዮጵያን መንግስት ከሰዋል። ይሁን እንጂ አቶ ደመቀ ዛሬ ለዲፕሎማቶች በሰጡት ማብራሪያ ሰብአዊ ሁኔታዎችን በተመለከተ የሰብአዊ ተኩስ አቁሙን ተከትሎ በትግራይ ክልል ያሉ ዜጎችን ካሉበት አስከፊ ሁኔታ ለማውጣት የተደረገ ያሉትን አበረታች ውጤት አድንቀዋል ያለው የውጭ ጉዳይ ሚኒስቴር ነገር ግን የዓለም ጤና ድርጅት ኃላፊን ጨምሮ አንዳንድ አካላት ከተሰጣቸው ኃላፊነት አልፈው በኢትዮጵያ ላይ ያልተገባ ጫና እንደሚያደርጉ መግለጻቸውንም አንስቷል። እነዚህ አካላት ከድርጊታቸው እንዲታቀቡም አቶ ደመቀ አሳስበዋል። ህብረተሰቡን በቅንነትና በገለልተኝነት የሚያገለግሉ የሰብአዊ አጋሮችንና ዓለም አቀፍ ድርጅቶችን ማድነቃቸውንም ነው ሚኒስቴሩ የገለጸው። ከሰሜኑ ጦርነት ጋር በተያያዘ የኢትዮጵያ መንግስት ከዚህ ቀደምም በተደጋጋሚ አንዳንድ የዓለም አቀፍ ድርጅት ሰራተኞችና ኃላፊዎች ህወሓትን በመወገን ጫና ሊያሳድሩብኝ ይጥራሉ ሲል መክሰሱ ይታወቃል። ይሁን እንጂ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስን ጨምሮ ክስ የሚቀርብባቸው ግለሰቦች ክሱን በተደጋጋሚ ሲያስተባብሉ ይደመጣል። ህወሓትም ከዚህ ጋር በተያያዘ የሚቀርበውን ውንጀላ አይቀበልም። እንደ ውጭ ጉዳይ ሚኒስቴር ከሆነ ግጭቶች እየተባባሱ ባሉበት በአሁኑ ወቅትም ቢሆን የኢትዮጵያ መንግስት ሰላምን ለማስፈን ቁርጠኛ መሆኑን አቶ ደመቀ ገልጸዋል። በውይይቱ ከዲፕሎማቶች ወገን ስለተነሳው ሐሳብ ግን የሚኒስቴሩ መግለጫ ያለው ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል።
የሲዳማ ክልል የግብርና ቢሮ ኃላፊ አቶ መስፍን ቃሬ
ቀደም ሲል የጀመረው ዘገባ በሲዳማ ክልል የደረሰን ነው። በሲዳማ ክልል በድርቅ የተነሳ ከ400,000 የሚበልጡ ሰዎች አስቸኳይ የምግብ እርዳታ ያስፈልጋል ሲል የክልሉ የግብርና ቢሮ ማስታወቁን የሚተነትን ነው። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ያደረሰን ዘገባ ነው።
የሲዳማ ክልል የግብርና ቢሮ ኃላፊ አቶ መስፍን ቃሬ በክልሉ በተከሰተ የዝናብ እጥረት መቆራረጥና የአየር ጸባይ ለውጥ በበልግ ወቅት የተዘራው የበቆሎና የቦሎቄ አዝርት በመጥፋቱ በክልሉ በ15 ወረዳዎች ድርቅ ተከስቷል በማለት ተናግሯል። በ56,000 ሄክታር መሬት ላይ የተዘራው አዝርት መጥፋቱን ገልጿል። በዚህም የተነሳ ከ426,000 በላይ ዜጎች ለረሃብ ተጋልጧልም ብሏል።
እዚህ የተነሳ ወደ 57,196 አባወራዎችና 5,243 እማወራዎች በአጠቃላይ ወደ 62,439 የአባወራዎች እና የማወራዎች ማሳ ነው የተጎዳው። ይሄ ወደ ቤተሰብ በምናይበት ጊዜ 426,701 አጠቃላይ የቤተሰብ አባላት ጉዳት ነው የደረሰባቸው።
የፌዴራል የግብርና ሚኒስቴር፣ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን፣ የትምህርትና የውሃ ሚኒስቴር ባለሙያዎች የችግሩ መጠን አጥንተው ማረጋገጣቸውን ተናግረው የአስቸኳይ ጊዜ የምግብ ድጋፍ እየቀረበ ነው ሲሉ ተናግሯል።
ለተራቡ በዚህ በበልግ ዝናብ እጥረት ምክንያት ሰብሎቻቸው ተጎዱባቸው አርሶ አደሮች ወይም ቤተሰብ አባላት ምግብ የማቅረብ ጉዳይ እያቀረብን ያለ ነው። ሌላ እንደ ክልልም ቀድሞ እንደዚህ የሆነ ችግር በሚያጋጥምበት ጊዜ ድንገተኛ አደጋ ሲያጋጥም ምንድን ነው ማድረግ አለብን ብለን የገዛነው 2000 ኩንታል ነበረ። ቀድመንም እሱን የማድረስ ስራም የሰራንበት ሁኔታ ነው ያለው። ሌላ አሁንም የፌደራል እርዳታ የማይደርሳቸው እና የማይበቃ ቢሆን እንኳን የግድ በምግብ እጥረት ሰው መሞት የለበትም የሚል የክልሉ ካቢኔ ተወያይቶ 50 ሚሊዮን ብር መድቦ እንቅስቃሴ እየተደረገ ነው ያለው።
በድርቁ ምክንያት ለጉዳት ተጋላጭ የሆኑ ከ120,000 በላይ ሕፃናትና ሴቶች በጤና ባለሙያዎች መለየታቸውና ለነሱም የሚሆን ድጋፍ እየቀረበ መሆኑን ተናግሯል። ችግሩን በዘላቂነት ለመፍታት ማካካሻ ዝርያ እያቀረበ መሆናቸውን የተናገሩት አቶ መስፍን ሞት እንዳይከሰት ጥረት የተደረገ እንደሆነ ነው ያስረዱት።
የማካካሻ ዘር ማቅረብ አለብን ብለን እንደ ክልል እቅድ አቅደን በክልል ካቢኔ ተወስኖ 47 ሚሊዮን ብር ተመድቦ የማካካሻ እህል እያቀረብን ነው ያለ ነው። እስካሁን ድረስ 2663 ኩንታል የቦሎቄ ዘር እና 1550 ኩንታል የጤፍ ዘር አቅርበናል። ለእያንዳንዱ ወረዳም ደርሷል። ሌላ በእንደዚህ አይነት ጊዜ ቶሎ ሊደርስ የሚችል እና ድርቁን መቋቋም የሚችል ስኳር ድንች ቁርጥራጭም ለማቅረብ 6 ሚሊዮን የስኳር ድንች ቁርጥራጭ ለማቅረብ ኦልሬዲ ዝግጅት ጨርሰን ነው አሁን ከነገ ጀምሮ ጊዜ የምንፈጽምበት ደረጃ ላይ ነው ያለ ነው እና ስለዚህ በምግብ እጥረት አንድም ሰው መሞት የለበትም የሚል የክልሉ ካቢኔ አቋም ይዟል። ታመመና የተጎዳ ነው የምንለው ብዙ ጊዜ ያው ህፃናት ላይ ነው የሚታየው እና ህፃናት ላይ ያው ቀድሞም ስናደርግ ነበር ነው የኦቲፒ እና ኤስሲ የሚባሉ ፕሮግራሞች አሉ። ተኝቶ የሚታከሙ እና ተመላላሽ ታካሚዎች አሉ ህፃናትና ይሄ ጫፍ ወጥቶ እንዳይሄድ ከፍተኛ ክትትል ነው እየተደረገ ያለው። ይሄ ማለት ቀደም ወደ 124,000 62,000 ህጻናት እና 62,000 እናቶች ወደዚህ ደረጃ ውስጥ እንዳይገቡ ነው። ይሄ ማክ የሚባል በጤና ባለሙያ ተለይቶና ተለክቶ የሚወሰድ እርምጃ ነው። ወደዛች ወደ ከፋ ችግር ውስጥ እንዳይገባ ይሄ የአልሚ ምግብና ፕላምፕኔት የመሳሰሉትን የማሰራጨት ስራ እየተሰራ ስለሆነ ችግሩ የከፋ አይደለም ማለት ይቻላል።
በሲዳማ ክልል ብቻ ሳይሆን ኢትዮጵያ ከ40 ዓመታት በኋላም አስከፊ የተባለውን ድርቅ ያስተናገደች መሆኗን የገለጠው የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ኦቻ 17 ሚሊዮን ዜጎች የአስቸኳይ ጊዜ ሰብአዊ ምግብ ድጋፍ ያስፈልጋቸዋል ብሏል። ድርጅቱ በተለያዩ አገሪቱ ክልሎች ለሚገኙ 24 ሚሊዮን ዜጎች የምግብ፣ የእርሻ መገልገያዎችና የውሃና የንጽህና መጠበቂያ ቁሳቁሶችን እያቀረበ ድጋፍ በማድረግ ላይ መሆኑን ገልጿል። ማስተባበሪያው 3.5 ሚሊዮን እንስሳት በድርቁ የተነሳ መሞታቸውን ማስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በተከታዩ ዘገባ ወደ ሰሜን ኢትዮጵያ ነው የምንመለሰው። ባለፈው ሳምንት ያገረሸው ግጭት ከሰሜን ወሎ ዞን የትግራይ አዋሳኝ አካባቢዎች አፈናቅሏቸው ወደ ደቡብ ወሎ ማዕከል ደሴ ገብተው የነበሩ ሰዎች እየተመለሱ መሆናቸውን ለአሜሪካ ድምጽ ተናግረዋል። በተፈናቃዮቹ ድንገት ተጥለቅልቃ የነበረችው ከተማም ወደ መደበኛ ህይወቷ እየተመለሰች መሆኑን የከተማይቱ ነዋሪዎች አመልክተዋል። ከዚህ ጋር በተያያዘ ታዋቂዎቹ በአለም አቀፍ የሰብዓዊና ህግጋት መሰረት ለሲቪሎችና ለሲቪል ተቋማት ጥበቃ እንዲያደርጉ የተባበሩት መንግስታት ድርጅት አሳስቧል። መስፍን አራጌ ዝርዝሩን ይዟል።
ነሐሴ 18 2014 ዓ.ም እንደ አዲስ የተቀሰቀሰውን ጦርነት ምክንያት በማድረግ ከቆቦ ወልዲያና መርሳ ከተሞች እስከ 25000 የሚገመቱ የህብረተሰብ ክፍሎች ባለፉት 2 ቀናት ብቻ ወደ ከተማዋ መግባታቸውን የደሴ ከተማ ፖሊስ መምሪያ ኃላፊ ኮማንደር አሳምነው ሙላት አስታውቀዋል።
አሁን ነሐሴ 18 በተደረገው ትንኮሳ ቆቦን ያለው ጦርነት እና ወልዲያ አካባቢ ያለው ማህበረሰባችን እንግዲህ ጦርነቱን ስጋት ሆኖባቸው ወደ የአካባቢያችን የመጡበት ሁኔታ ነው ያለው። እዚህ ጋር ደግሞ ትክክለኛ ተፈናቅለው ሰክቶ የመጡ አሉ። ተፈናቃዮች ጋር ደግሞ ተደበላልቆ የመጣ ጸጉረ ልውጦች አሉ።
እንደ ኮማንደር አሳምነው ሁሉ የኢትዮጵያ መንግስት ጦርነቱን በመቀስቀስ ህወሓትን ይከሳል። የትግራይ ወታደራዊ ኮማንድ ደግሞ አስቀድሞ ባወጣው መግለጫው የአማራ ልዩ ኃይል የወሎ ፋኖንና የመከላከያ ሰራዊቱን በተንኳሽነት ይከሳል። ኮማንደር አሳምነው ተፈናቅለው ወደ ደሴ ከገቡት ውስጥ የህወሓት ሰራዊት አባላት ናቸው ተብለው የተጠረጠሩ 5 ሰዎች ባለፉት 2 ቀናት በቁጥጥር ስር መዋላቸውን አስታውቀዋል።
ተመሳስሎ የመግባት ሁኔታ አጋጥሞናል። በነኝም ከትላንት ወዳ 2 ትላንት ማታ አካባቢ 3 ይዘናል። ወደ 5 ጠቅላላዎች ይዘናል። የህወሓት ኃይሎች አብረው ገብተው አግኝተናቸዋል። እነኚህ ብቻ አይደሉም። አሁንም ሰርጎ ገብ አሉ የሚል ልምታ ነው የኛ መረጃ የሚያመላክተው። እሱን የማጥራት የመፈተሽ ስራ አጠናክረን የምንሄድበት ቁመና ነው የምንለው። ተፈናቃዮች ጋር እየተመሳሰለ ቋንቋውን በደንብ ይችሉታል። ግን ሙሉ አድራሻና ሙሉ የት ናቸው የሚለውን ስንጠይቅ ከዛው አካባቢ ተልእኮ ተሰጥቷቸው የመጡ ኃይሎች እንዳሉም ጭምር ያገኝበት ሁኔታ እንዳለ ነው። ከባለፈው ስህተት ከተማችን ላይ መልሰን ላለማስወረር የሚደበቁባቸውን ቦታዎች ትኩረት ሰጥተን እየሰራን ያለ ነው። ይህም አልጋ ቤቶች፣ መደብ ቤቶች፣ ሲቀጥል ጫካዎች ጭምር እና የአከራይ ተከራይ ቤቶችም ጭምር እና ደግሞ ባዶ ቤቶች እነኚህ ላይ የኃይል ተመሳስሎ የተቸገረ መስሎ ህዝባችንን እያሳዘነ ተጎጂ መስሎ እየመጣ ቦታዎችን እየቀየረ የሚጠይቀንበት ሲስተም ሊደገም አይገባም። እዚህ ቀደም አብሮ ሲረዳ የነበረበት ሁኔታ ጭምር እንዳለ አግኝተናል። አሁን ያንን ስህተት አሁን ላይ እንዳይደገም በትኩረት የጸጥታ ኃይላችን በየቀኑ እየገመገም እነኝህን ታርጌት አድርገን እየሰራን ያለበት ሁኔታ ነው ያለው።
በወልዲያ ዩኒቨርሲቲ የታሪክና ቅርስ ትምህርት ክፍል መምህር የሆኑትና ከወልዲያ ተፈናቅለው የመጡት ተስፋ የተሾመ በበኩላቸው መፈናቀሉ ያሳደረባቸውን ስነ ልቦናዊና አካላዊ ጉዳት እንዲህ ገልጸውታል።
ተፈናቅዬ የመጣሁት እሁድ በ22/2014 ዓ.ም ነው። ስጋት የነበረብን እኛ ዩኒቨርሲቲው አስተማሪዎችና የዩኒቨርሲቲው ማህበረሰብን ጨምሮ እሁድ ዕለት በ22 ወደ ደሴ ከተማ ሸሽተን የመጣን መሆኑን ነው። አብዛኛዎቻችን ያው በአካባቢ ትራንስፖርት አገልግሎት ባለመኖሩ በእግራችን በጣም እስከ 40 ለሚጠጉ ኪሎ ሜትሮች በእግራችን የመጣንበት ሁኔታ ነበር የነበረው። ከዛ በኋላም ደሴ ከተማም ከመጣን በኋላ በተለይ እኔ ቤተሰብ ስላለኝ ያን ያክል ብዙ እንግልት አልደረሰብኝ ይሆናል። የተወሰኑ ስታፎችም አብረው የሚመጣው ከኔ ጋር የተጠለሉበት ሁኔታ ነበር። ሌላው ግን በተለይ በጦርነቱ ስጋት የነበረበት ሸሽቶ የመጣው ህብረተሰብ ተማሪዎቹን ጨምሮ አልጋ ጠፍቶ የማደሪያ አልጋ ጠፍቶ ውጭ ላይ በዚህ በክረምት ሰዓት ዝናብ እየመታቸው በየበረንዳው በየጎዳናው ያደሩበት ሁኔታና በጣም በርካታ የሰው ቁጥር ከመምጣቱ አንጻር ከተማዋም ተጨናንቃ ያደረችበት ላለፉት 2 ቀናቶችም በተከታታይ ይህን ሁኔታ ያየንበት ነገር ነው።
ኮማንደር አሳምነው ወልዲያና አካባቢው ላይ አስተማማኝ ሰላም በመኖሩ ተፈናቅለው የመጡትን ሰዎች ወደ አካባቢያቸው የመመለስ ስራ እየተሰራ መሆኑን ጠቁመዋል።
በሬ ወለደ ወሬ እየተነዳ የሚመጣው ህብረተሰባችንም ወደ አካባቢው እንዲመለስ አድርገናል። ትናንት ሰፊ ቁጥር ያለው የወልዲያ የመርሳ ዙሪያ ያሉ አካባቢዎች ትራንስፖርት እያመቻቸን እንዲመለሱ እንዳይንገላቱ ለዘረፋ እንዳይጋለጡ እሱ ሁሉ በደንብ ይሰራልበት ሁኔታ ነው ያለው።
ከቀናት በፊት ለአሜሪካ ድምጽ አስተያየታቸውን የሰጡት የወልዲያ ከተማ ከንቲባ ዶክተር ዳዊት መለሰ አካባቢው ሰላም መሆኑን በመጥቀስ ህዝቡ እንዲረጋጋና ከቀየውም የወጣው እንዲመለስ ጥሪ ማስተላለፋቸው ይታወሳል። የአሜሪካ ድምጽ ዘጋቢ በደሴ ከተማ ተንቀሳቅሶ እንደታዘበው የተፈናቃዮቹን ወደ ደሴ መግባት ተከትሎ በከተማዋ የሚገኙ ባንኮች ረጅም ሰልፍ ይዘው በሚጠባበቁ ደንበኞች ተጨናንቀዋል። አንዳንዶች ደንበኞችም በምንፈልገው መጠን ተገቢውን አገልግሎት እያገኘን አይደለም፣ አንዳንዶቹ ጋርም አገልግሎቱ ተቋርጧል የሚል ቅሬታ አላቸው። የአሜሪካ ድምጽ በከተማዋ ጸጥታና ወቅታዊ ጉዳይ ላይ እየመከሩ ነው የተባሉትን የከተማዋን ከንቲባ ሳሙኤል ሞላልኝን ለማግኘት ሞክሮ ለጊዜው ባይሳካለትም ትናንት በአገልግሎት መስተጓጎል ዙሪያ ለአካባቢው መገናኛ ብዙሃን በሰጡት ምላሽ የአገልግሎቱ መቋረጥ አግባብ እንዳልሆነ ተናግረዋል።
እያንዳንዱ ባንክ አገልግሎት መስጠት መቻል አለበት። ትክክል አይደለም። አገልግሎት የህብረተሰብ ሊገለገል ይገባል እና በዚህ መሰረት ሁሉም አገልግሎት ሰጭ ተቋማት አገልግሎታቸውን መስጠት መቻል አለባቸው። ይህን ስራ ማቆም ተገቢ አይደለም። ሁሉም አገልግሎት በተሰጠበት አግባብ አገልግሎት መስጠት መቻል አለበት።
በሌላ በኩል የተፈናቃዮችን ወደ ከተማ መግባት ተከትሎ የዋጋ ጭማሪ ያደረጉ የንግዱ ማህበረሰብ አባላት እንዳሉ ደርሼበታለሁ የሚለው ከተማ አስተዳደሩ ከድርጊታቸው ካልታቀቡ ድርጅቶቹን ከመዝጋት ጀምሮ ባለቤቶቹን በህግ እስከ መጠየቅ የሚደርስ ውሳኔ ሊወስድ እንደሚችል ከንቲባው አስታውቀዋል። ወደ አዲስ አበባና ሌሎች አካባቢዎች ሰዎችን አሳፍረው ከሚወጡት መኪኖች በተጨማሪ ከተማዋ ውስጥ ሰሌዳ ቁጥር የሌላቸው በርካታ ባለ ሶስት እግር ተሽከርካሪዎች ወይም ባጃጆች በየቦታው ይስተዋላሉ። የከተማ አስተዳደሩ ከንቲባ የከተማዋን የትራፊክ እንቅስቃሴ ላለማጨናነቅና የጸጥታ ስጋቶችን ለማስወገድ ስምሪት ያልተሰጣቸው መሆኑ ሰሌዳ ቁጥር ያልለጠፉ ባጃጆች እንዳይንቀሳቀሱ ማገዱን ጠቁመዋል።
የከተማ አስተዳደሩ ያወጣቸው አስገዳጅ ህጎች አሉ። ከአንድ ሰዓት በኋላ እንቅስቃሴ መቆም አለበት። የደሴ ከተማ ስምሪት ያልተሰጣቸው ባጃጆች፣ ተፈናቃዮች ይዘዋቸው የመጡ ባጃጆች፣ ሌሎችም ባጃጆች አሉ። እነዚህ እንቅስቃሴ ከተማው ላይ መስራት የለባቸውም። ኮንትራትም ምንም በውስጥ ለውስጥ እያያዙ የሚጠይቁትም ስላለ ይሄንን ማስተናገድ የለብንም። ታክሲዎችም ከሁለት ሰዓት በኋላ እንዳይንቀሳቀሱ ታግዷል። ይሄ መከበር አለበት።
የደሴ ከተማ ባወጣው አስቸኳይ ጊዜ አዋጅ መጠጥ ቤቶችን ጨምሮ ሌሎች አገልግሎት ሰጪ ድርጅቶች ሁለት ሰዓት ላይ እንዲዘጉ፣ ተሽከርካሪዎች ከአንድ ሰዓት፣ ሰዎች ደግሞ ከሁለት ሰዓት በኋላ እንዳይንቀሳቀሱ እገዳ ጥሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ የፍትህ መስሪያ ቤት ማክሰኞ ዕለት ባቀረበው ክስ የቀድሞ ፕሬዚዳንት ዶናልድ ትራምፕ የሚደረግባቸውን ምርመራ ለማደናቀፍ ሚስጥራዊ የመንግስት ሰነዶችን አሽሸው ሊሆን ይችላል በሚል የፌዴራል ምርመራ ቢሮ ፍሎሪዳ የሚገኘው መኖሪያ ቤትና መዝናኛ ክለባቸው ላይ ፍተሻ እንዲያካሂድ ፈቃድ መስጠቱን አስታውቋል። ይህ ሁኔታ አስደንጋጭ መሆኑንም ጉዳዩን የሚከታተሉ ባለሙያዎች ተናግረዋል። ተከታዩ ዘገባ የአሜሪካ ድምጽ ዲፕሎማት ዘጋቢ ሲንዲ ሴን በዚህ ዙሪያ ያደረሰችን ዘገባ ነው። የዩናይትድ ስቴትስ የፍትህ መስሪያ ቤት ማክሰኞ ዕለት ከመሰረተው የክስ መዝገብ ጋር ተያይዞ የወጣው የፎቶ ማስረጃ በሚስጥር መያዝ የነበረባቸው የመንግስት ሰነዶች በቀድሞ ፕሬዝዳንት ዶናልድ ትራምፕ ማላራጎ መኖሪያ ቤት ውስጥ በሚገኘው ቢሮአቸው መሬት ላይ ተደርድረው ያሳያል።
These are documents from the photo that it's clear as crystal based on the mark.
በእነዚህ ሰነዶች ሽፋን ላይ በግልጽ የሚታየው ደማቅ ብርቱካናማ ቀለም ያለበት ምልክት መረጃው ሚስጥራዊ መሆኑን በግልጽ ያሳያል። ስለዚህ ምንም የሚያሻማ ነገር የለም። እሱ የሚለው ወይም የሚያከራክረው መረጃዎቹ ምስጢራዊነታቸውን ሽሮ ለህዝብ ይፋ እንዲደረጉ ማድረጉን ነው። በትክክል ልዩነቱ ካልተቀመጠ ወይም በዛ መልኩ ካልተዛወረ በስተቀር የመለያየቱ ሁኔታ ስራ ላይ ሊውል አይችልም። ምክንያቱም ሰዎች አንድ ነገር ምስጢራዊ ነው አይደለም የሚለውን ነገር ለይተው ማወቅ አለባቸው።
ነሐሴ 2 ቀን 2014 ዓመተ ምህረት የአሜሪካ የፌዴራል ምርመራ ቢሮ ፍሎሪዳ ግዛት በሚገኘው ማላራጎ መኖሪያ ቤት ላይ ድንገተኛ ፍተሻ ያካሄደው ከትራምፕ ጠበቆች አንዱ ሁሉም ምስጢራዊ ሰነዶች ወደ ቦታቸው መመለሳቸውን ከተናገሩ በኋላ ነው። የፍትህ መስሪያ ቤቱ እንዳስታወቀው የትራምፕ ጠበቃ የመንግስት ሰራተኞች በማራላጎ መጋዘን ውስጥ የተቀመጡ ሳጥኖችን ከፍተው እንዳይመለከቱ በግልጽ መከልከላቸውንና
መንግስት ምስጢራዊነታቸውን የሚያመለክት ምልክት የተደረገባቸው ሰነዶች መቅረት አለመቅረታቸውን ለማረጋገጥ እድል እንዳያገኝ መደረጉን ተናግረዋል ብሏል። ይህ ለትራምፕና ለጠበቆቻቸው ለምን ችግር እንደሚፈጥርባቸው ባለሙያዎች ያስረዳሉ። ብራድሊ ሞስ ዋሽንግተን ዲሲ በሚገኘው የብሔራዊ ደህንነት ቢሮ ጠበቃ ሲሆኑ የአሜሪካ ድምጽ በስካይፕ አናግሯቸዋል።
What made this worse? The reason that I think this will result in an indictment.
ሁኔታውን የበለጠ የከፋ የሚያደርገውና ሁኔታው ወደ ክስ እንዲሄድ ሊያደርግ ይችላል ብዬ እንዳስብ ያደረገኝ ምክንያት ተቃውሟቸው ለመደበቅ መሞከራቸውና ለመከላከል መሞከራቸው ነው። ፋይሎችን ወደ ማራላጎ ማዛወራቸውና በሰኒየር ላይ ምንም አይነት ፋይል የለም ብለው መማላቸው ነው። ነገር ግን FBI ተጨማሪ መረጃና ተጨማሪ ፋይል መኖሩን እና የትራምፕ ቡድን ደብቆት እንደነበር የሚያሳይ መረጃ አግኝቷል።
ሞስ አክለው ትራምፕ በሰነዶቹ ምክንያት ሊከሰሱ ይችላሉ ብለው እንደሚያምኑ፣ ነገር ግን ክሱ በቅርብ ጊዜ ይሆናል ብለው እንደማያስቡ ለአሜሪካ ድምጽ ተናግረዋል።
You don't bring this kind of indictment unless you have a rock solid case and you have got
ጉዳዩ ጠንካራ መሰረት ያለው መሆኑ ሳይረጋገጥና ሁሉም ነገር በጥንቃቄና በትክክል ተጠርጥሮ ሳይጣራ እንደዚህ አይነት ክስ አይመሰረትም። አሁን እዛ ሁኔታ ላይ የደረሰው አይመስለኝም። ነገር ግን በጥቂት ወራት ውስጥ የሚደርሱ ይመስለኛል።
በአሜሪካ ዩኒቨርሲቲ የህግ መምህር የሆኑት ኪምበርሊ ዌል የፍትህ ሚኒስትር የቀድሞ ፕሬዝዳንቱን ለክስ ማቅረብ ምን አይነት የፖለቲካ አንድምታ እንደሚኖረው ከግምት ውስጥ የሚያስገባ ቢሆንም የብሔራዊ ደህንነት ጉዳዮችም መታየት አለባቸው ሲሉ ይገልጻሉ።
But in my mind the much bigger thing that's on the FBI's plate right now and presumably the CIA and other
በኔ እይታ ለፌደራል ምርመራ ቢሮ ለሲአይኤ እና ሌሎች የብሔራዊ ደህንነት መስሪያ ቤቶች ትልቁ ጉዳይ ነው ብዬ የማስበው ምን ያህል ለጉዳት ተጋልጠናል፣ ይህ የህግ መጣስስ ምን ያህል ከባድ ጉዳይ ነው። ዶናልድ ትራምፕ ሰነዶቹን ከማራሎጎ ውጪስ አውጥተዋቸው ነበር? እኛ የማናውቃቸው ተጨማሪ ሰነዶችስ እጃቸው ላይ አለ የሚለው ነው። ትልቁ ጥያቄ ደግሞ ለውጭ ተቀናቃኞቻችን የመግቢያ መንገድ ከፍቶላቸዋል የሚለው ነው።
ትራምፕ ምንም አይነት ያልተገባ ድርጊት አለመፈጸማቸውን ገልጸው ይከራከራሉ። ሆኖም ብዛት ያላቸው ሚስጥራዊ ሰነዶችን ለምን ከዋይት ሃውስ ይዘው እንደወጡ አላብራሩም። በማህበራዊ ሚዲያዎች ላይ ባወጧቸው መልእክቶች የፍትህ ሚኒስቴርና ፌደራል ምርመራ ቢሮ ያለምንም ማስረጃ መኖሪያ ቤታቸውን መፈተሻቸው ፖለቲካዊ ግፊት ያለበት ነው ሲሉም ከሰዋቸዋል። ፕሬዝዳንት ባይደን በበኩላቸው ሁኔታውን አዲስ ጥቃት ሲሉ ገልጸውታል።
Now it's sickening to see the new attack.
አሁን በፌደራል ምርመራ ቢሮ ላይ አዲስ ጥቃት ሲደርስበት ማየት ደግሞ ያቀለሸልሻል።
ፕሬዝዳንት ጆ ባይደን የፌደራል ምርመራ ቢሮ ሰራተኞች የህግ አስከባሪ መሆናቸውንና በስራቸው ምክንያት ብቻ ህይወታቸውን አደጋ ላይ የጣሉ መሆናቸውን በመግለጽ በሪፐብሊካኖች እየደረሰባቸው ያለውን ጥቃት ያወገዙ ሲሆን በትራምፕ ሰነዶች ዙሪያ ያለውን ምርመራ ግን ሙሉ ለሙሉ ለፍትህ መስሪያ ቤቱ መተዋቸውን ገልጸዋል። በሲድኒ ሴን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት የአሜሪካ ድምጽ ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ መሰናዷችን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ አርገን ወደ ያዝነው ቅንብር እንለፍ። ዳግም ታገረሸው የሰሜን ኢትዮጵያ ጦርነት ጋር በተያያዘ የተቃዋሚ ፖለቲካ ፓርቲዎች የተለያዩ ሐሳቦችን እየሰነዘሩ ነው። አንዳንድ የፖለቲካ ፓርቲዎች ለጦርነቱ መቀስቀስ መንግስትን ተጠያቂ ሲያደርጉ፣ ሌሎች ደግሞ የህወሓትን ተጠያቂ በማድረግ ላይ ናቸው። ለአሜሪካ ድምጽ አስተያየታቸውን የሰጡ የተለያዩ የተቃዋሚ ፓርቲ አመራሮች ለጦርነቱ መፍትሄ ያመጣል ያሉትን ሐሳብም አንስተዋል። ኬኔዲ አባተን ያነጋገራቸው
ለቪኦኤ አስተያየታቸውን የሰጡ ተቃዋሚ የፖለቲካ ፓርቲዎች ከሰሜን ኢትዮጵያው ግጭት ጋር በተያያዘ የተለያየ አቋም አንጸባርቀዋል። ሁለቱም አካላት ጦርነቱን በአስቸኳይ እንዲያቆሙ የጠየቁት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ለጦርነቱ መቀስቀስ መንግስት በሀገሪቱ ያሉ ችግሮችን በተለያየ መንገድ ለመፍታት መሞከሩን በዋና ምክንያትነት ያስቀምጣሉ።
ጦርነቱ ከዚህ በፊትም ደጋግመን እንደገለጽነው ብዙ ትርፍ እያመጣ አይደለም። ኪሳራውም ደግሞ ያው እንደሚታወቀው ሀገሪቷ ያላየችው አይነት የህይወትም የደምም ክሳራ የሀብትም ክሳራ እየመጣ ነው። ያ ኢትዮጵያ ውስጥ ያለው ችግር እኛ በዋናነት የፖለቲካ ችግር ነው። የፖለቲካ ችግር ደግሞ መፍትሄው ፖለቲካዊ መሆን አለበት። የፖለቲካ ችግርን በጦርነት መፍታት ጠቃሚ አይደለም። በተለይ መንግስት በዚያ በኩል የዛን ሚሊ ጦርነት አቁም አለው በሚልበት ጊዜም በሰሜን በኩል በፈረንጆች ግፊት ይመስላል ጦርነቱን አቁም አለው በሚልበት ጊዜ አብዛኛው ኦሮሚያ ጦርነቱ ሲካሄድ ነበር። ላይ ጦርነት አቁም አለው ብሎ አብዛኛው ሰራዊቱ ምኑን ወደ ኦሮሚያ አሰማርቶ በአንድ ወር ይጨርሳለሁ፣ በሁለት ወር ይጨርሳለሁ የሚል ጦርነት ውስጥ ነው የገባ መንግስት። ያ ደግሞ ለላይኞቹ የሚያስተላልፈው መልእክት አለ። እደገፋለሁ በሚለውም አካባቢዎች መንግስት ጦርነት ውስጥ ስለሆነ የተሻለ ፖለቲካ የድርድር ነገሮችን የተሻለ ለማግኘት የሚችለው አሁን ነው ብሎ ጦርነት ውስጥ ሊገባ ይችላል። እያያዛል ለዚህ ነው ያልኩት። መንግስት ጦርነት ካቆመ ሁሉም የኢትዮጵያ አካባቢዎች ማቆም ነበረበት። የሰሜኑን በድርድር ይፈታለው፣ ኦሮሚያና ሌሎች አካባቢዎች ደግሞ የተሻለ አቅም ስላለኝ ማፈን ይችላሉ ወደሚለው ነው የሄደው። እነዚህ ጉዳዮች እያያዛሉ ገባ። ምክንያቱም የመንግስት ሰራዊትም የመዋጋት አቅሙ ምኑም ይከፋፈላል። ያንን መዛ ያሉ
ፕሮፌሰር መረራ ግጭቱ በቆመበት ጊዜ በጋራ ስምምነት አለመቆሙንና መንግስትን ተጠያቂ ያደረጉበትን በትግራይ ያለውን የመሰረታዊ አገልግሎቶች አቅርቦት ችግርም ለጦርነቱ መቀስቀስ በተጨማሪ ምክንያትነት ያነሳሉ።
ተኩስ ማቆም ስምምነቱ እንኳን አልገቡም። በየጎናቸው ነው አቆም ናቆም ነው ያሉ እንጂ ጦርነቱ እኮ በስምምነት አልቆመ። ስለዚህ አንድ ጥይት በስተግን ብትተኮስ ጦርነት ሊነሳ ይችላል። ጣታ ሽቦ ነው ቁጭ አሉት ሁለቱ። በተለይ ደግሞ ምንድነው ትግራይ አካባቢ ያለው ይሄ ምንድነው የሚበሉ እርዳታዎች የመግባትና ያለመግባቱ ጥያቄ ህዝብ እኮ ካላረሰ ካልነገደ ባንክ ከሌለ መብራት ከሌለ ሌሎች እንትኖች ከሌሉ አንድ ስድስት ሰባት ቢሊዮን ስድስት ወር በላይ ሰላም አለ በሚባልበት እንደሌላው ቢቀርበ ነባክ በመብራት ምናምን የሚሉ ነገሮች ላይ ተስማምቶ መፍታት አልቻሉ። ስለዚህ አሁን ምንድነው አንዳንድ ጊዜ ሲሰማ አይ ሞት በሁለቱም በኩል ከመጣ የሚል ነገር ውስጥ ይገባሉ። ይሄ የኢትዮጵያ መንግስት ፖሊሲ አውጪዎች ማወቅ ነበረባቸው።
ሌላው አስተያየት ሰጪያችን የአረና ትግራይ ምክትል ሊቀመንበር አቶ ጎይቶም ጸጋይም የፕሮፌሰር መረራ ጉዲናን ሀሳብ ይጋራሉ።
እንደ ፓርቲ አሁን ኮንሲስተንትሊ የያዝነው አቋም ጦርነት መደረግ የለበትም የሚል ነው። ጦርነት ማንንም የሚጠቅም አይደለም። እዛ ይህ እንዳይሆን ምን መደረግ ነበረበት ደግሞ ማየት ይቻላል። ለምሳሌ የፌዴራል መንግስት በጥሩ ሁኔታ የተወሰነው ፖዚቲ የሆኑ እርምጃዎችን ወስደዋል ብዬ ለማመን ይቸገራለሁ። ምክንያቱም የትግራይ ህዝብ የህወሓት ህዝብ ብቻ ሳይሆን የብልጽግና ህዝብ ነው ብዬ ነው ማስበው። ሁለቱንም በትግራይ ህዝብ መጨነቅ ነበረባቸው ብዬ አስባለሁ። በዋናነት ደግሞ ፌዴራል መንግስት ወደ ህዝቡ ቆጥሮ አገልግሎቶችን እንዲያገኝ የማፋጠን ስራ እና ያንን ነገር ቅድሚያ የመስሪያ ሁኔታ አለመስጠቱን እንደ ህዝቡ አለማየቱ የትግራይ ህዝብ ነው የሚናገረው እና ያ ደግሞ ልክ አይደለም። ወደፊትም ያለው ግንኙነት የሚያበላሽ እና ሀገር የሚከፍል አቅጣጫ ስለሆነ ያንን ለራሱ ፊት ምክንያቱም የፌዴራል መንግስት ማለት የትግራይ፣ የአፋር፣ የሌሎችም የአማራ፣ የኦሮሞ እና የሌሎችም ክልሎች መንግስት ስለሆነ በትግራይ ህዝብ ጉዳይ መጨነቅ ነበረበት ብዬ አስባለሁ።
የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ሊቀመንበር አቶ ተስፋውን አለምነህ ግን ለጦርነቱ መቀስቀስ ተጠያቂ የሚያደርጉት ህወሓትን ነው። እንደ እርሳቸው ሀሳብ በመንግስት የቀረቡ የሰላም ሀሳቦችን ባለመቀበል ጦርነቱን የቀሰቀሰው ህወሓት ነው።
የኛ ፓርቲ አቋም በግልጽ ለማስቀመጥ ያክል መንግስት ለሰላም ያለውን ፍላጎትና ይህንንም ለማሳካት የሄደበትን ርቀት በበጎ ጎን ነው የምናየው። ለዚህም ከፍተኛ አድናቆት አለን። ነገር ግን ሀገር እንደ ሀገር መቀጠል ስላለባት እና በአንድም በሌላ መንገድ የኢትዮጵያ ሉዓላዊነት የኢትዮጵያ አንድነት የዜጎች ህልውና የዜጎች ሰብአዊ መብት መከበር ስላለበት የግድ መከላከል አስፈላጊ በመሆኑ መንግስት አሁን እያራመደ ያለውን አቋም ሙሉ በሙሉ እንደግፋለን። ምንም ጥያቄ የለውም፣ ጦርነት ተመራጭ አይደለም። በየትኛውም መንገድ ቢሆን ሰላም አማራጭ ነው። ስለዚህ ጦርነት የመጨረሻ አማራጭ የአማራጭ ሁሉ አማራጭ ሊሆን ነው የሚችለው። ያም ቢሆን ከሰላም ጋር በምንም መልኩ ቢሆን ሊነጻጸር አይችልም። ሰላም የሚገኝ ከሆነ ጥሩ ነው። መንግስትም ከአሁን በፊትም በተለያየ መንገድ ሲገልጽ እንደነበረው በግልጽም እንደሚታየው ይህንን ምንም አይነት መሸፋፈንም አያስፈልግም። የመንግስት አቋም ተገቢ ነው ብለን ስለምናምን ድጋፍ ነው ያለን። ነገር ግን አሁንም ቢሆን ለሰላም በየትኛውም ሰዓት፣ በየትኛውም ጊዜ፣ በየትኛውም ቦታ ቢሆን ለሰላም ቅድሚያ መስጠት ተገቢ ነው። አሁንም ቢሆን ለሰላም ቅድሚያ መስጠት ድጋፍ የምናደርግ ነው የሚሆነው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማን አመራሮች ለማግኘት ያደረግኩት ተደጋጋሚ ሙከራ ባይሳካም ፓርቲው የጦርነቱን መቀስቀስ በማስመልከት ባወጣው መግለጫ የፌዴራል መንግስት ከግማሽ ርቀት በላይም ቢሆን ተጉዞ ለሰላም አማራጭ ቅድሚያ እንዲሰጥ መጣሩን በመጥቀስ በተደጋጋሚ ከሰላም በተቃራኒ እየቆመ የኢትዮጵያን ህዝብ ለመከራ መዳረጉን እንደቀጠለ ነው ሲል ህወሓትን ወንጅሏል። በተደጋጋሚ ጦርነቶች እንዳይከሰቱ ማስቆም የሚቻለው በቂ ዝግጅት አድርጎ የጥፋት ኃይሎች ላይ ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ መውሰድ ሲቻል ብቻ ነው ያለው ፓርቲው፣ በመሆኑም መንግስት በቁርጠኝነት የሚጠበቅበትን ኃላፊነት ሁሉ እንዲወጣ ሲል አሳስቧል። ጦርነቱ መቆም አለበት የሚሉት የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በሰጡን አስተያየት ደግሞ ለዚህም ዋነኛው ኃላፊነት የመንግስት እንደሆነ ይገልጻሉ። መንግስት ለዘላቂ መፍትሄ ከህወሓት ጋር ብቻ ሳይሆን ሁሉንም ያካተተ ድርድር ማድረግ እንዳለበትም ጠቁመዋል።
በፍጥነት ነገሮችን ለመፍታት በፍጥነት ሁሉን አቀፍ ደግሞ ማድረግ ችግሩ ያለው እኮ ትግራይ ብቻ አይደለም። ከትግራይ እስከ ኦሮሚያ፣ እስከ ሶማሌ፣ እስከ ጋምቤላ፣ እስከ ቤኒሻንጉል፣ እስከ ምን አገሪቷ በአስቸጋሪ ሁኔታ ውስጥ ገብታለች። ስለዚህ አብዛኛው የአገሪቱ አካባቢዎች ሰላምና መረጋጋት በሚሰፍንበት መንገድ መንግስት መንቀሳቀስ አለበት በቁርጠኝነት። መንግስት ደግሞ ተጠያቂ ነው፣ ሁላችንም እንትን ስለሆነ ተጠያቂ ነው። በኢትዮጵያ ህዝብ ሀብት የሚንቀሳቀስ ተቋም ነው። የመጀመሪያው መንግስታት ሲፈጠሩ ድሮ በትምህርቱ ቢሆን መንግስት የተፈጠረው መጀመሪያ ሰላምን ለማምጣት ነው። ስለዚህ ነው መንግስት ኳሷ በዋናነት ያለችው መንግስት ሜዳ ነው። ግን ሌሎቹም የራሳቸው ችግር አላቸው። የተበላሸ የፖለቲካ በሁሉም አካባቢዎች እንደገና መልክ ማስያዝ የሚቻለው በተለይ ወሳኝ የሆኑ ባለድርሻ አካላትን የሚጨምር ክርክር፣ ድርድር ያስፈልጋል። የኢትዮጵያ መንግስት አሁንም ይደግማለው ሀገሪቷና ህዝቦቿን ከመከዳደር ፖለቲካ ወደ መደራደር ፖለቲካ እንዲመራ በዚህ አጋጣሚ ጥሪ ያደርጋል።
የአርና ትግራይ ምክትል ሊቀመንበር አቶ ጎይቶም ጸጋይ ደግሞ ለትግራይ ክልል መሰረታዊ አገልግሎቶችን ወደ ነበሩበት መመለስ ለጦርነቱ መፍትሄ ያመጣል የሚል እምነት አላቸው።
እኔም ማየው ለህዝብ የሚደረሳ ፍትሄም ይኖራል። የትግራይ ህዝቡ ነው ብዬ ነው ማስበው፣ ፌዴራል መንግስት ህዝቡ ነው። ስለዚህ ተቋማት ማለት አንዱ ባንክ ነው፣ ሌላው ተቋም አይደለም፣ ቴሌ ነው። ሁሉም የፌዴራል መንግስት ተቋማት ካልገቡ የሚባለውን ነገር ሊሆን አይችልም። አድሬስ ግን ሰርቪሱ ሊያንቀሳቀሱ የሚችሉ ነገሮችን ከህወሓትም ኃላፊነት ተሰጥቷቸው እና ተቀብለው እነሱም የህዝቡ አገልግሎት ማግኘት እንዲችል ተደረገ አንድ መፍትሄ ነው ብዬ ነው የማስበው። የግድ በሁሉም ነገር መፍትሄ ከመጣ በኋላ ነው ባንክ መከፈት ያለበት የሚለውን አካሄድ ህዝቡን ይጎዳል፣ ይበልጥ እያረበቀ ይመስለኛል።
ለሰላም ሁሉም ኃላፊነት አለበት የሚሉት የአዲሃን ሊቀመንበር አቶ ተስፋውን አለምነህ በበኩላቸው ነገር ግን የሰላም ፍላጎት የለውም ያሉት ህወሓት ወደ ሰላም እንዲመጣ ፓርቲያቸው ከመንግስት ጋር በመሆን እንደሚታገል ተናግረዋል።
በየትኛውም አግባብ ቢሆን በየትኛውም ደረጃ ቢሆን ሰላም ተመራጭ መሆን መቻል አለበት። ይህ እንዳለ ሆኖ የኢትዮጵያ አንድነት፣ የኢትዮጵያ ሉዓላዊነት፣ የዜጎች ሰብዓዊና መብት መጠበቅ መቻል አለበት። ስለዚህ
ተከታዩ ዘገባችንም ከዚሁ ከሰሜን ኢትዮጵያ ጦርነት ጋር የተያያዘ ነው። የሰሜን ኢትዮጵያ ጦርነት በመሰረተ ልማት ላይ ከ1.6 ቢሊዮን ብር በላይ የሚገመት ጉዳት ማድረሱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የተቋሙ የኮሙኒኬሽን ዳይሬክተር አቶ መጎስ መኮንን ለአሜሪካ ድምጽ እንደገለጹት በጦርነቱ ውድመት ከደረሰባቸው የኤሌክትሪክ ኃይል ማስተላለፊያዎችና የማከፋፊያ ጣቢያዎች በተጨማሪ በመሰረተ ልማት ላይ ከፍተኛ ዝርፊያ እንደተፈጸመ ተናግረዋል። አሁን ዳግም ያገረሸው ጦርነትም በመሰረተ ልማት ላይ ተመሳሳይ ችግር ሊያስከትል እንደሚችል ጠቁመው ግጭቱ ቀደም ሲል ጉዳት ለደረሰባቸው አካባቢዎች ኃይል ለማቅረብ የሚደረግን ጥረትም ያሰናክላል ብለዋል። ገብረ ሚካኤል ገብረ ማርያም ዝርዝር አለው።
በጦርነቱ ወቅት ቀጥተኛ በሆነ የተኩስ ልውውጥ ምክንያት በሚከሰት ውድመትና ግጭቱን ተከትሎ በሚፈጸሙ የዘረፋ ተግባራት በኤሌክትሪክ ኃይል መሰረተ ልማት ላይ ጉዳት እንደሚደርስ የኢትዮጵያ ኤሌክትሪክ ኃይል የኮሙኒኬሽን ዳይሬክተር አቶ ሞገስ መኮንን ለአሜሪካ ድምጽ ገልጿል።
አንደኛው በቀጥታ የግጭት ገጠና ውስጥ ያሉ መሰረተ ልማቶች በተኩስ ልውውጥ የሚደርስባቸው ጉዳት ይኖራል። ሁለተኛ የስርቆት ሁኔታ ነው። ይሄን ግጭት ሽፋን አድርገው መሰረተ ልማትን ታርጌት አድርገው ደግሞ የሚንቀሳቀሱ ሰዎች አሉ።
በሰሜን ኢትዮጵያው ጦርነትም በእነዚህ ሁለት መንገዶች አማካይነት በኤሌክትሪክ ኃይል ማስተላለፊያ መስመሮች፣ በማከፋፊያ ጣቢያዎችና ሌሎች መሰረተ ልማቶች ላይ ጉዳት መድረሱን ተናግረዋል።
ካለፈው ከ2013 ሐምሌ ጀምሮ በነበረው ግጭት በምስራቅ አማራና በአፋር ክልል ላይ ከነበረን መሰረተ ልማት ከግማሽ በላይ የሚሆነው ወድሟል። የሪጅን ቢሮዎች፣ የቢሮ መገልገያ ቁሶች፣ ኮምፒውተር፣ ወንበሮች የሚወሰዱት ተወስደዋል። የሚሰባበሩት ተሰባብረዋል። ከዛ ውጪ ማከፋፊያ ጣቢያዎች ውስጥ ያሉ ለመለዋወጫ አገልግሎት የሚያገለግሉ ችግር ቢያጋጥም ወዲያውኑ ለጥገና ስራ ሊውሉ የሚችሉ መሳሪያዎች፣ እቃዎች ተወስደዋል። ተነቅሎ የተወሰደም ማከፋፊያ ጣቢያ አለን። ለምሳሌ ወልዲ አካባቢ ዶሮ ግብር የሚባለው ቦታ ላይ የተንቀሳቃሽ ማከፋፊያ ጣቢያ አለ። ይሄ የተንቀሳቃሽ ማከፋፊያ ጣቢያ የምንለው በቋሚነት አንድ አካባቢ ላይ ማከፋፊያ ጣቢያ እስከሚገነባ ድረስ የሚያጋጥመውን የኃይል እጥረት ችግር ለመቅረፍ በጊዜያዊነት የሚያገለግል ነው። ከዛ ዘላቂ የሆነ ቋሚ የሆነ ማከፋፊያ ጣቢያ ሲገነባ ደግሞ እንደገና ከዛ አካባቢ ተነስቶ ሌሎች አካባቢዎች ላይ አገልግሎት ሊሰጥ የሚችል እሱን ማከፋፊያ ጣቢያውን ጨምሮ ብዙ የተወሰዱ እና የወደሙ ንብረቶች አሉ። ይሄ ተቋሙን በከፍተኛ ሁኔታ ለምሳሌ ያላለቁ ፕሮጀክቶች ተጨማሪ ወጪ እንዲያወጡ፣ አገልግሎት እየሰጡ ያሉ መስመሮች ደግሞ የአገልግሎት መስተጓጎል እንዲያጋጥማቸው እና እነዚህን ለመተካት ተጨማሪ ወጪ እንዲወጣ፣ ኃይል ሲቋረጥ ደግሞ በምክንያት ተቋሙ ተጨማሪ ገንዘብ እንዳያገኝ የሚያደርጉ ስራዎች ናቸው። በዚህ ረገድ እንግዲህ በሁለቱም በኩል ተቋሙ ላይ ትልልቅ ኪሳራዎች እየደረሱ ነው።
በጦርነቱ ምክንያት በአፋርና በምስራቅ አማራ አካባቢዎች ተፈጽመዋል ባሉት የኤሌክትሪክ ኃይል መሰረተ ልማት ውድመትና ዘረፋ የደረሰው ጉዳት በገንዘብ ሲተመን ምን ያህል እንደሆነም አቶ ሞገስ መኮንን ጠቅሷል።
እንግዲህ በገንዘብ ደረጃ አጠቃላይ ወደ 1.6 ቢሊዮን የኢትዮጵያ ብር የሚገመት ዝርፊያና ውድመት ገጥሞናል ማለት ነው። ልክ መጀመሪያ ላይ የተደረገው 2013 ጥቅምት መጨረሻ ትግራይ ላይ የነበረው ግጭት የተነሳ የወደሙ መሰረተ ልማቶች ነበሩ። መንግስት ሁኔታውን ከተቆጣጠረ በኋላ እነዚያን መሰረተ ልማቶች ታህሳስ ላይ አብዛኛውን መልሰን ጠግነናል። ስለዚህ ትግራይ ላይ የነበረውን የመሰረተ ልማት ውድመት ሳይጨምር በአማራና በአፋር በነበሩ አካባቢዎች ላይ በነበረው ግጭት ከ1.6 ቢሊዮን ብር የሚበልጥ ኪሳራ ውድመት የደረሰው በእነዚህ ምክንያት ነው።
አሁን እንደገና በተቀሰቀሰው ጦርነትም በኤሌክትሪክ ኃይል መሰረተ ልማት ላይ ተመሳሳይ ችግር ሊያጋጥም እንደሚችል የኮሚኒኬሽን ዳይሬክተሩ ስጋታቸውን ገልጸዋል።
ግጭት ሲያጋጥም፣ ይሄ ጦርነት ሲኖር፣ የተኩስ ልውውጥ ሲኖር፣ የተኩስ ልውውጥን የሚያደርጉት ቡድኖች እነሱን አሸናፊ ሊያደርጋቸው የሚችል የውጊያ ስልትን የሚከተሉ እንደመሆናቸው መጠን ኢንፍራስትራክቸሩ ታሳቢ ይደረጋል ብለን አናስብም። ግጭት ነው፣ ጦርነት ነው። ስለዚህ በዛ ጦርነት የመሰረተ ልማት ይወድማል። በእነዚህ ምክንያት ግጭቱ በቀጥታ በመሰረተ ልማት ላይ ጉዳት ሊያደርስ እንደሚችል ምንም ጥያቄ የሚቀርብበት አይደለም። ጉዳቱ ምን ያህል ከፋ ይሆናል በፊት ከነበረው ምን የተለየ ያደርጋል የሚለውን አሁን ላይ ለመገመት ያስቸግራል። አሁንም ግጭቱ ባለበት አካባቢ ላይ እንደዚህ አይነት ተጨማሪ የሆነ የመሰረተ ልማት ውድመትም ስርቆት ይኖራል ብለን ነው የምንገምተው።
ግጭቱ ቀደም ሲል በመሰረተ ልማቶች ላይ በደረሰው ውድመት ምክንያት ኃይል ለተቋረጠባቸው አካባቢዎች የኤሌክትሪክ ኃይል ለማቅረብ የሚደረግን ጥረት እንደሚያሰናክልም አመልክቷል።
በተለይ አሁንም ግጭቱ የተከሰከሰበት አካባቢ ከአመት በላይ ኤሌክትሪክ ያላገኙ አካባቢዎች ጭምር ያሉበት ነው። ስለዚህ እዛ አካባቢ ኤሌክትሪክ ለማገናኘት በሚደረገው ጥረት ላይ እንቅፋት ይሆናል። ተጨማሪ ደግሞ ኤሌክትሪክ ሲያገኙ የነበሩ አካባቢዎችም ኤሌክትሪክ እንዲያጡ ምክንያት ይሆናል።
ጦርነት በሚካሄድባቸው አካባቢዎች የኤሌክትሪክ ኃይል መሰረተ ልማቶችን ከውድመት ለመከላከል ከባድ እንደሆነም አቶ ሞገስ ገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የሐሙስ ምሽት መሰናዷችን ከአሜሪካ ድምጽ እንደቀጠለ ነው። በኢትዮጵያ የቴሌኮም ታሪክ የመጀመሪያው የሆነው የግል ተቋም ደንበኞችን አገልግሎቱን እየተጠቀሙ ነው። ሳፋሪኮም የተባለው ይህ የመጀመሪያ የግል ተቋም የሙከራ አገልግሎቱን በቅድሚያ የጀመረው በድሬዳዋ ሲሆን ባለፈው ሰኞ የተጀመረው አገልግሎት ከኢትዮ ቴሌኮም ወደ ሳፋሪኮም ሲደወል ከሚያጋጥመው ችግር በስተቀር በተሳካ ሁኔታ እየሄደ መሆኑን ደንበኞች ገልጸዋል። የስልክና ኢንተርኔት አገልግሎቶች የቀረቡበት ዋጋም ከኢትዮ ቴሌኮም ጋር ተቀራራቢ መሆኑን የሳፋሪኮም መግለጫ ያመለክታል። የሳፋሪኮምን የመጀመሪያ ደንበኞች ያነጋገራቸው አዲስ ቸኮል ተከታዩ ልኳል።
ሳፋሪኮም የተባለው የግል የቴሌኮም ኩባንያ የመጀመሪያ ኢትዮጵያ አገልግሎቱን በድሬዳዋ ጀመረው ሰሞኑ ነበር። ኩባንያው ከሰኞ ዕለት ጀምሮ ድሬዳዋ ባሉት 3 ቅርንጫፎች የቴሌኮም አገልግሎት መስጫ ሲም ካርድ ሽያጭ ጀመረ ሲሆን በርካታ የከተማ ነዋሪዎችም በመሸጫ ጣቢያዎቹ ተሰልፈው ሲም ካርድ ሲገዙ ውለዋል። ሲም ካርድ ገዝተው ሲወጡ ያገኘናቸው የድሬዳዋ ከተማ ነዋሪዎች አማራጭ ማግኘት በመጀመራቸው ደስተኛ መሆናቸውን ገልጸዋል።
በኮድ ቁጥር 07 የሚጀምረው የሳፋሪኮም ኔትወርክ ወደ ሌላ የሳፋሪኮም ደንበኛ ቁጥር ወይም ወደ ኢትዮ ቴሌኮም ደንበኛ ቁጥር ሲደውሉ በቀላሉ እንደሚያገናኝ አስተያየት ሰጪዎች ገልጸውልናል። ከኢትዮ ቴሌኮም ቁጥር ወደ ሳፋሪኮም ቁጥር እንዲሁም ከሳፋሪኮም ቁጥር ወደ ውጭ ሀገር ሲደወል ግን የሚያጋጥሙ ችግሮች መኖራቸውን የጠቀሱ ደንበኞች አሉ። በጽሁፍ መልእክትና በኢንተርኔት አገልግሎት ላይ ግን ይሄ ነው ተብሎ የሚጠቀስ ክፍተት አለመኖሩን ተገልጋዮች ለአሜሪካ ድምጽ ተናግረዋል።
ምትኩ ተወላ ይባላሉ። ሳፋሪኮም ወደ ሀገራችን ብሎ ወደ ድሬዳዋ የመጣው ባሳለፍነው ሰኞ ነው። አገልግሎቱን መጠቀም ከጀመርን ዛሬ አራተኛ ቀን ነው። ከኔትወርክ አንጻር ድምጽ ጥራት አለው፣ ቆንጆ ነው። ኢንተርኔትም አገልግሎት እንደዚህ የጽሁፍ መልእክት ላይ ፈጣን ነው ያገኘሁት። ይሄ ተቋም ወደ ሀገራችን መምጣቱና በዚህ በተለይ በስልክም በኢንተርኔት በተለያዩ ከዚህ ከኦንላይን ሲስተም ጋር ተያያዘ ባለው ነገር ተጨማሪ ነገር ነው መምጣቱ በጣም ደስተኛ ነኝ። አገልግሎቱ ላይ እስካሁን ክፍተት አላየሁም። በተለይ ቅድም እንደተከስኩኝ ድምጽ ጥራት አለው፣ ሜሴጅ ኢንተርኔት ቶሎ ይመጣል፣ ሜሴጅ አገልግሎትን በጣም አሪፍ ነው። ምናልባት እንደ ክፍተት ያየሁበት ነገር ከብዙ ጓደኞቼ ጋር ከሰኞ እንግዲህ አገልግሎቱ እንደተጀመረ ነው ካርዱን የመግዛት እድል ያጋጠመኝ ነው። አራተኛ ቀን ነው ዛሬ። ስለዚህ እኔ ከሳፋሪም ኮም ወደ ኢትዮቴልኮም ደንበኞች ጓደኞቼ የስራ ባልደረቦቼ ጋር በጥሩ ሁኔታ እደውላለሁ፣ እገናኛለሁ። ነገር ግን ጓደኞቼም ሆነ የስራ ባልደረቦቼም በዛው መስመር ወደ ከኢትዮቴልኮም ወደ ሳፋሪምኮም ደግሞ ሲደውሉ ሰርቪስ ያለማግኘት ነገር ወይም አገልግሎት ያለመስጠት ነገር አለ። ምናልባት እንግዲህ የሙከራ ስርጭት ነው። መደበኛ ትግበራ ሲጀምር ደግሞ ይህም ችግር ሊቀረፍ ይችላል ብዬ ጠብቃለሁ፣ እንዲሆንም እመኛለሁ። ከዚህ ባሻገር ወደ 3 የተለያዩ ዓለማችን ሀገሮች ወደ ቱርክ፣ ፈረንሳይና አሜሪካ ወዳሉ የማውቃቸው ጓደኞችም ደውዬ ነበር። ነገር ግን ከእነሱ ጋር መገናኘት አልቻልኩም።
በያዝነው ሳምንት መጀመሪያ በጉዳዩ ላይ የጽሁፍ መግለጫ የሰጠው ሳፋሪኮም አሁን በድሬዳዋ የተጀመረው አገልግሎት የሙከራ መሆኑንና በሂደት እንደሚስተካከል አስታውቋል። አገልግሎቱም ዓለም አቀፍ ጥሪን፣ የሀገር ውስጥ ጥሪን እንደዚሁም የኢንተርኔትና የጽሁፍ መልእክት እንደሚያካትት በጽሁፍ መግለጫው ላይ ተመልክቷል። አገልግሎት የሚሰጥባቸው ቋንቋዎችም አማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሌኛና እንግሊዝኛ መሆናቸው ተገልጿል። በኢትዮጵያ የስልክ አገልግሎት ከተጀመረ አንድ ክፍለ ዘመን ቢያልፈውም ዘርፉ ለግል ባለሀብቶች ክፍት ሲደረግ ግን የአሁኑ የመጀመሪያው ነው። እናም ሳፋሪኮም ከኢትዮ ቴሌኮም ጋር ተፎካካሪ ሆኖ ወደ ገበያው ገብቷል። ሳፋሪኮም የሚያቀርባቸው አገልግሎቶች ዋጋ በስልክም ሆነ በኢንተርኔት ከኢትዮ ቴሌኮም የጥቅል አገልግሎት ጋር ተቀራራቢ መሆኑን ከተቋሙ መግለጫ መረዳት ይቻላል። በድሬዳዋ ከተማ የተጀመረው አገልግሎትም እስከ ሚያዝያ 25 ድረስ በሁሉም የሀገሪቱ ዋና ዋና ከተሞች እንደሚዳረስ ተጠቁሟል። አገልግሎቱ አዲስ አበባ ላይ በይፋ የሚጀምረው ግን የፊታችን ጥቅምት መሆኑን መግለጫው ያትታል። በጉዳዩ ላይ የኮሚኒኬሽን ኃላፊዋን ጨምሮ ከተቋሙ የተለያዩ አካላት ተጨማሪ መረጃዎችን ለማግኘት ለሶስት ቀናት በተከታታይ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ነገ በሌሎች ፕሮግራሞች እስከምንገናኝ ሰላም፣ ደህና ደሩ። Thank you.